በእግዚአብሔር ቃል ውስጥ የተገለጠልንን እያነበብን እየተመለከትን ነው። ዛሬ የምንማረው ጌታ ኢየሱስ ያህዌ ነው የሚለውን ነው። ኢየሱስ ያህዌ ነው ወይም ጀሆቫ ነው። የሚቀጥለው ደግሞ መንፈስ ቅዱስ ጀሆቫ እንደሆነ እናያለን። ከመሰረቱ ያህዌ ወይም ጀሆቫ የሚለው ቃል በብሉይ ኪዳን በሙሉ የተሰጠው ለእግዚአብሔር አብ ነው። ይህን እናውቃለን። ስለዚህ በአዲስ ኪዳን ውስጥ የተገለጡትን ስለ መንፈስ ቅዱስና ስለ ጌታ ኢየሱስ ያህዌ መሆን ያንን ደግሞ እንመለከታለን። እስቲ እንጸልይ። ሁላችንም ራሳችን ዝቅ አድርገን ጌታ ሆይ ወደ ትልቁ ቁም ነገር ስላመጣህን እናመሰግንሃለን። ይሄ ቃልህ ነው፣ የቃልህ ጊዜ ነው። ይህን እድል ስለሰጠህን ተመስገን። ነፍሳችን እንዳትራብ ይህን ማዕድና ህብስት አዘጋጅተህ ስለምትጋብዘን ተመስገን እንልሃለን። የህይወት እንጀራ የሆነውን ኢየሱስን ልንመገብ መጥተናል። እሱን ልናየው እንወዳለን ዛሬ ማታ ጌታ ሆይ። ስለዚህ ኢየሱስን አሳየን። ኢየሱስን ልናይ እንወዳለን። ተናገረን፣ አስተምረን ህይወታችን ፍሬ እንዲያፈራ ጌታ ሆይ አንተ እርዳን። በዚህ ክፍል ያሉትን ወገኖች ሁሉ ለሰበሰብካቸው ምስጋና ለአንተ ይሁን። እንግዲህ መንፈሳችንን ጸጥ አሰኝ ጌታ ሆይ፣ ሰዓቱን ጊዜውን ተረከም። ሊረብሽን የሚወደውን መንፈስ ሊበጠብጥ የሚመጣውን ሁሉ በኢየሱስ ስም እናስራለን። ያላንተ ፈቃድ አንዳችም ነገር እዚህ ክፍል ገብቶ እንዳይበጠብጥ በጌታ በኢየሱስ ስም እናስራለን። አንተ የማትፈልገው ቃል እንዳይነገር ጌታ ሆይ ጊዜውን ተረከም፣ አእምሯችንንም ተረከም በጌታ በኢየሱስ ስም። አሜን፣ አሜን። መልካም። ትናንትና ማታ ከፕሮግራም ውጭ ቢሆን ትዝ ለነበረን ስለ ስላሴ ትናንትም ተምረናል። በትናንት ምሽት ያየ ነው ያው አንድ አምላክ ብቻ እንዳለ አንድ አምላክ ብቻ እንዳለ ያው ተደጋጋሚ ነው። ቀጥሎ ደግሞ እግዚአብሔር አብ ራሱ አምላክ እንደተባለ አየን። ሁለተኛ ጴጥሮስ 1:17 ላይ ላልነበራችሁ ሰዎች ነው ጥቅሱን የምነግረው። እግዚአብሔር አብ አምላክ እንደሆነ፣ እግዚአብሔር ወልድ ደግሞ አምላክ እንደሆነ በቲቶ 2:13 ላይ ጌታ መንፈስ ቅዱስ ደግሞ እግዚአብሔር መንፈስ ቅዱስ እሱም አምላክ እንደሆነ። እነዚህ ሁሉ የስላሴ አካል ናቸው። ሐዋርያ ሥራ ምዕራፍ 5 ከቁጥር 3-4 በተጨማሪ አብ ወልድ መንፈስ ቅዱስ እያንዳንዳቸው ዲስቲንክት እንደሆኑ አንዱ ከሌላው የተለየ እንደሆነ ይህን አይተናል። እያንዳንዱ የራሱ ኢጎ ልበለው፣ ኢጎ ጥሩ ቃል ይመስለኛል። እያንዳንዱ የራሱ ኮንሽንስ ወይም ኢጎ አለው። እያንዳንዱ ራሱን የቻለ ሰው ማለት አልችልም፣ ፐርሰን ልበለው እንግዲህ ይህን የፈረንጁን ቃል ልጠቀምና እያንዳንዳቸው ፐርሰን ናቸው እና አደባለቁም፣ አንዱ ከሌላው ይለያል። እግዚአብሔር አብ እግዚአብሔር ወልድን አይደለም፣ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስን አይደለም፣ መንፈስ ቅዱስ አብን አይደለም። በዛ አንጻር አብ አምላክ ነው፣ መንፈስ ቅዱስም አምላክ ነው፣ ወልድም አምላክ ነው። ይሄ ነው እግዚአብሔር ቃል ስለ ሥላሴ የሚያስተምረን። እነዚህ ደግሞ ሶስቱ በቃል ውስጥ ሁልጊዜ አብረው ይቀርባሉ፣ በአንድነት ይቀርባሉ። አንድነታቸውን በሚያሳይ መንገድ ሶስቱም በአንድ ላይ ይጠራሉ፣ በአብ በወልድ በመንፈስ ቅዱስ ስም እያለ። ከዛ በተጨማሪ ደግሞ ቃል ውስጥ ሲቀርቡ በእኩልነት ነው የሚቀርቡት። አንዱ ከሌላው እኩል እንደሆነ፣ በምንም መንገድ አንዱ ከሌላው እንደማያንስ። ይሄ ማለት ወልድ በፈቃዱ አብን ያከብራል፣ መንፈስ ቅዱስ ወልድን ያከብራል፣ መንፈስ ቅዱስ ወልድን ያስከብራል፣ ወልድ አብን ያስከብራል። ይሄ እንግዲህ በሥላሴነታቸው የሚጫወቱት ልበል፣ ጥሩ አማርኛ አይደለም፣ ብቻ የሚጫወቱት ሚና ነው፣ የሚፈጽሙት ሚና ነው በሥላሴነታቸው እንጂ የማነስ የመጉደል ጉዳይ አይደለም። ከዚህ ቀደም ጋብቻ በሥላሴ ይመሰላል ብዬ ተናግሬ ነበር። ባልና ሚስት አንዱ ከሌላው አያንሱም፣ አንዳቸው ከሌላው አያንሱም፣ እኩል ናቸው። በእግዚአብሔር ፊት በፍጥረት እኩል ናቸው። ነገር ግን ለአሰራር እንዲመች እግዚአብሔር የቅደም ተከተል መዋቅር ሰርቷል፣ ሃይራርኪ ሰርቷል። እግዚአብሔር ወንድ የሴት ራስ ነው ይላል። ሴት ለባሏ ትገዛ ይላል። ልጆች ደግሞ እናት አባቶቻቸውን እንዲያፈቅሩ እንዲታዘዙ ተነግሯቸዋል። ይሄ ካልሆነ ቤቱ ይበጠበጣል። ሁለት አለቃ አንድ ቤት ውስጥ ሊኖር አይችልም። ልጆች አንታዘዝም ካሉ፣ ሚስት ባሌን አላከብርም አልሰማም ቃሉን ካለች ቤቱ ተበጠበጠ። ስለዚህ ለአሰራር እንዲመች ሰላም እንዲኖር እግዚአብሔር ይህን ራሱ ሰጥቶናል። በዚህ መልክ ትዳር ባልና ሚስት በሥላሴ ይመሰላሉ። መልካም እንግዲህ አብዛኛውን አሁን የተናገርኩትን ትናንት ተምረነዋል። ወደ ዛሬው ትምህርት በተጨማሪ ትናንትና ያየነው አብ፣ ወልድ፣ መንፈስ ቅዱስ እያንዳንዳቸው ጌታ ሎርድ አዶናይ እንደተባሉ ሶስቱም እንደገና አብ፣ ወልድ፣ መንፈስ ቅዱስ ኦምኒፖተንት ሁሉን ቻይ ኃያል ምንም የማይሳናቸው እንደሆኑ አየን። ቀጥሎ ደግሞ ኦምኒሽንት ሁሉን አዋቂ እንደሆኑ ምንም የማይሰወራቸው ነገር እንደሌለ አየን። በመጨረሻ ኦምኒፕሬዘንት መሆናቸውንም አየን፣ በሁሉም ስፍራ መኖራቸውን። አንድ እንድናየው የፈለግኩት ያላየውን ነበረ፣ ዘለዓለማዊም ናቸው። አብ ዘለዓለማዊ ነው፣ ወልድ ዘለዓለማዊ ነው፣ መንፈስ ቅዱስ ዘለዓለማዊ ነው። የተወሰነ ጊዜ የላቸውም። ከዚህ ዓመት በኋላ ሥላሴዎች ይበታተናሉ። ስራው አብቅቶ ሁለቱ ብቻ ይቀራሉ ወይ አንዱ ብቻ ይቀራል የሚባል ነገር በእግዚአብሔር ቃል ውስጥ የለም። ዘለዓለማዊ ናቸው። ሰማይና ምድር ከመፈጠሩ በፊት ዘፍጥረት ላይ ብታዩ ሥላሴን ታያላችሁ። ዘፍጥረት ምዕራፍ አንድ ቁጥር አንድ ሁለት ላይ ሥላሴን ታያላችሁ፣ ገና ሰማይና ምድር ከመፈጠሩ በፊት። ዮሐንስ ራእይ ላይ ደግሞ ስትሄዱ እንደዚሁ ሥላሴን ታያላችሁ። መልካም። ከዚህ በኋላ ወደ ክርስቶስ ያህዌ መሆኑን ከማየታችን በፊት ያህዌ የሚለው ቃል ምን እንደሆነ እናያለን። እዚህ ስክሪን ላይ አሁን መጽሐፍ ብታቆሙ ነው ጥቂት ጊዜ ደስ ይለኛል። አንድ ቃል ልክል በርከት ያሉ ቃላት ልክላችሁ ነው ስክሪኑ ላይ እና እንዳይጠፋ ወደ ላይ ባትጽፉ ምንም ነገር ባትጽፉ ደስ ይለኛል። እና ተመልከቱ እነኝን ቃላቶች እነኝን ቃላት ለመስበት ተመልከቱ። ያህዌ YHWH ሁልጊዜ በሂብሩ እንደዛ ነው የሚጻፈው። ያው ፊደሉ የእብራይስጥ ፊደል ሆኖ ወደ እንግሊኛ በእንግሊኛ ስናነበው ያህዌ የሚለው ቃል YHWH ነው የሚሆነው ስክሪን ላይ እንደምታዩት። ያም በሌላም ደግሞ አንዳንድ መጽሐፍ ቅዱስ ደግሞ ታንክ ዩ ናፒቾ በሌላ መጽሐፍ ቅዱስ ደግሞ YHWH ያህዌ ወይም ጀሆቫ የሚል ስም ይሰጠዋል። በእንግሊዝኛ መጽሐፍ ቅዱስ ውስጥ በብዙ ኪንግ ጄምስ ሌሎችም ያህዌ ለሚለው ቃል ሎርድ ይለዋል። አራቱም ሌተር ካፒታል ነው LORD ብሎ ይጽፈዋል። እንግሊዝኛ ባይብል ስታነቡ አራቱም ሌተር ካፒታል ከሆነ ያህዌ መሆኑ ነው። ካፒታል ኤል፣ ካፒታል ኦ፣ ካፒታል አር፣ ካፒታል ዲ። አለበለዚያ ዝም ብሎ እግዚአብሔር የሚል ከሆነ ሌላ ቃል የሚጠቀም ከሆነ ወይ አዶናይ ይላል ወይም ደግሞ ኤልሻዳይ ይላል፣ ኤል ኤሊዮን ይላል፣ ሌላ ስም ይሰጠዋል። ግን ሎርድ ካፒታል ከሆነ በእንግሊዝኛ ባይብል ያህዌ ማለት ነው። ይሄ ቃል ከጥንት ጀምሮ በጣም የተከበረ ቃል ስለሆነ አይሁድ መጽሐፉን ሲያነቡ ድምፅ አሰምተው አይጠሩትም። በጣም ክቡር ቃል ስለሆነ ድምፅ አሰምተው አይጠሩትም። እዛ ጋር ሲደርሱ አዶናይ ብለውት ያልፋሉ፣ ሎርድ ማለት ነው። በነገራችሁ ላይ አዶናይ የሚለው ቃል አቶ ከሚለው ከአማርኛ ቃል ጋር የተቀራረበ ነው። አማርኛ ከዕብራይስጥ የመጣ ስለሆነ አዶን ሲል አቶ ማለት ነው፣ ወይም ሚስተር እንደ ማለት ነው፣ ወይም ጌታው እንደ ማለት ነው፣ ሎርድ እንደ ማለት ነው። አዶን አዶናይ ይለዋል። ወይም ደግሞ ሲያነቡ ጸሐፍት ሲያነቡ ሀሼም ይሉታል። ሀሼም ዘኔም ማለት ነው፣ ታላቁ ስም እንደ ማለት ነው። እና ያህዌ እንዲህ አለ በማለት ፋንታ ሀሼም እንዲህ አለ ብለው ያነቡታል። የእግዚአብሔር ስም ይህን ያህል የተከበረ ነው። እንደውም መጽሐፍ ቅዱሱን ሲጽፉ በጥንት ጊዜ ማሶሪት፣ ሌሎችም ደግሞ ሲንስ የሚባሉት መጽሐፍ ቅዱሱን ሲጽፉ የያህዌ ስም ሲጻፍ ሊጻፍ ሲል ሲገለብጡ ማለት ነው፣ መጽሐፍ ቅዱሱን ሲገለብጡ በራና ላይ ስሙን ከመጽሐፋቸው በፊት ሄደው ገላቸውን ታጥበው ተቀባብተው መጥተው ነው የሚጽፉት። ያንን ስም በጻፉ ቁጥር ሊጽፉ ሲሉ አስቀድመው ሄደው ገላቸውን ታጥበው ምን ብለው ተዘጋጅተው ነው የሚመጡት። ይህን ያህል ነው የአምላካችንን ስም የሚያከብሩት። በጣም አስደናቂ ነገር ነው። ሌላ ጊዜ ምናልባት እንማራለን። መጽሐፍ ቅዱሱን ሲጽፉ በእጃቸው አንዳንድ የሚወስዷቸው ጥንቃቄዎች፣ እርምጃዎች ነበሩ። እነዛን ሌላ ጊዜ እንማራለን። መልካም። ያህዌ ምን ማለት ነው? በዘጸአት 3:14 ላይ እንደምናነበው ሙሴን ሂድና ሕዝቤን ነጻ አውጣ ሲለው ማን ላከኝ ልበል ብሎ ሲል ይህን ስም ገለጸለት። ጌታ ይህንን ስም ገለጸለት ለሙሴ። ትርጉሙም ስለዚህ ያህዌ ማለት ያለና የሚኖር መሆንን መኖርን የሚጠቅስ ነው። በእንግሊዝኛ the being ልትሉት ይችላላችሁ። the being B-E-I-N-G B-E-I-N-G ብትሉት ትክክል ይመጣል። the being ያለ the I am the great I am ጌታ ኢየሱስ በአዲስ ኪዳን ውስጥ በተለይ በዮሐንስ ወንጌል 1:7-8 ጊዜ አይ አም ይላል። አይ አም ዘ ዌይ፣ አይ አም ዘ ትሩዝ፣ አይ አም ዘ ላይፍ፣ አይ አም ዘ ሬዘሬክሽን፣ አይ አም ዘ ዶር፣ አይ አም ዘ ብሬድ ኦፍ ላይፍ። ይደጋገም ይህን ይናገራል። አይ አም ነው የሚለው ጌታ ኢየሱስ። ምን ሲል ነው ያለውና የምኖር ያህዌ ነኝ ማለቱ ነው። ዮሐንስ ወንጌል ላይ አይ አም ሲል ያለው የምኖር ነኝ ማለቱ ነው። እሱ ብቻ ነው አይ አም ማለት የሚችለው። ዘመናትን ሁሉ አንድ ቦታ ላይ ኮምፕሬስ ያደርግና ያለፈውንም ዛሬንም ትናንትንም የሚመጣውንም አንድ ላይ ቅጽበት ላይ ቁጭ አደረግና አይ አም ይላል። እኔ ነበርኩ እላለሁ። ስለተወለድኩበት ቀን ሳስብ ተወልጄ ነበር በዚህ ዓመተ ምሕረት ወደ ኋላ ቆጥራለሁ። ዛሬ አሁን በዚህ ሰዓት ቁጭ ብዬ ማይክሮፎን ይዣለሁ እላለሁ። አሁን ነገ ጠዋት ተነስቼ ሻይ ጠጣለሁ እላለሁ። ገና አልደረስኩበት ነው። እግዚአብሔር ግን ያልደረሰበት ነገር የለም። ትናንት ያለፈውንም ይሄን ያሁኑንም የወደፊቱም ኮምፕሬስ አድርጎ ለሱ አሁን ነው። ሁሉም ለሱ ሁሉም አሁን ነው። አሁን ናው ለሱ ይሄ ነው። እሱ ብቻ ነው አይ አም ማለት የሚችል። እኔ ነኝ ራሱ መቆጣጠር የሚችል፣ ይሄንን ዩኒቨርስ መቆጣጠር የሚችል፣ ጊዜው ከእጁ ወድቆ የማያመልጠው። እኔ ጊዜ ያመልጠኛል፣ እሱ አያመልጠውም። ቢፈልግ ትላንትን ወደ መልሶ ማምጣት ይችላል። እሱ ዛሬን ቢፈልግ ማቆም ይችላል። ለኢያሱ እኮ ፀሐይ አቆሞለታል። ማቆም ይችላል። ነገን ቢፈልግ እንዳይመጣ ሊያደርግ ይችላል። ስለዚህ ጌታ ኢየሱስ አይ አም ሲል በቀላሉ አትለፉት። እኔ ነኝ እኔ ነኝ። ማልለወጥ ትናንትም ዛሬም ሁሉን ነገር የምቆጣጠር ማለቱ ነው። ይህ ያሁን በጣም አስደናቂ የሆነ ቃል ነው። ዘ ቢንግ አሁን ብሉይ ኪዳን ውስጥ አንዳንድ ስሞች አሉ ከያሁን ጋር የተያያዙ። በእንግሊዝኛው መጽሐፍ ቅዱስ IAH በሚል ፊደል የሚያልቁት ሁሉ IAH ጽፌላቸዋል። ያሁና በዚህ ፊደል የሚያልቁት ቃላቶች ጀረማያ፣ ዘካራያ፣ ጆሳያ፣ ቶባያ እነዚህ ሌሎችም ብዙ ብዙ አሉ። በአይኤኤች ነው የሚያልቁት። ያህዌ ማለታቸው ነው። ይሄ አይኤኤች የተጨመረበት ስም ሁሉ ያህዌ ያለበት ስም ነው። ለምሳሌ ጀረማያ ሲል ያህዌ ያነሳል ማለት ነው። ጀረማያ ማለት ኤርሚያስ በአማርኛ በያስ ነው የሚያልቀው። ኤርሚያስ፣ ኢዮስያስ፣ ዘካርያስ፣ ቶቢያስ እንደዚህ እያለ ያስ በሚል ቃል ነው አማርኛ ላይ የሚያልቀው። ያ ሁልጊዜ ተቀጥላው ያህዌ የሚለው ቃል ነው። ጀረማያ ሲል ያህዌ ያነሳል፣ ከፍ ከፍ ያደርጋል ማለት ነው። ማይካ የሚለው ማን እንደ ያህዌ ሚ ማን ማለት ነው። በይብሩ ከ ማለት እንደ ማለት ነው። መጨረሻው ያህ የሚለው ያህዌ ነው። ሚክያህ ሚ ማን ክ እንደ ማን እንደ ያህዌ ማለት ነው። በኦሮምኛ ጥሩ ከዚህ ጋር የሚመሳሰል ስም አለው፣ ዋቆያ የሚለው፣ ዋቅ ቶላ፣ ዋቅ ጅራ። እነዚህ በጣም ቆንጆ ቆንጆ ስሞች ናቸው ከእግዚአብሔር ጋር የተያያዙ። ዘካራያ በሚልበት ጊዜ ያህዌ ያስታውሳል። ዝክርም እንደሆነ ታውቃላችሁ፣ አንድ ሰው ከሞተ በኋላ ያንን ሰው ማስታወሻ በአርባ ቀኑ ምግብ ተይዞ ቤተ ክርስቲያን ይኬድና በባህላችን ወይም በብሉይ ዘመን እንትን ባህል ሰውየውን ለማስታወስ ዝክር ማለት እሱ ነው። ዘካራያ ከሚለው ቃል የመጣ ነው፣ ሂብሩ ቃል ነው። እና ሰዎች ያን ሰው ለማስታወስ ዝክር ያደርጋሉ፣ ድሃ ያበላሉ። ዘካራያ ያህዌ ያስታውሰኛል አይረሳኝም ማለት ቆንጆ ስም ነው። ጄዲዳያ የሚለው ቃል ጄዲዳያ ያህዌ ይወደደው በያህዌ የተወደደ ማለት ነው። ጆሳያ ወይም ኢዮስያስ ያህዌ የደገፈው ያህዌ ድጋፌ ነው። ቶባያ ደግሞ መጽሐፈ ነህምያ ውስጥ ስለ ቶባያ ስለ ቶፒያ ታነባላችሁ። ቶፕ ጉድ ማለት ነው፣ መልካም ጥሩ ማለት ነው። ቶባያ ያህዌ ደግ ነው፣ ያህዌ መልካም ነው ማለት ነው። ስለዚህ በጣም ሪች የሆነ ቃል ነው ያህዌ የሚለው ቃል። ጌታችንን በጣም የሚያስከብረው ብዙ የጌታን ባህሪ የሚናገር ቃል ነው። ይህ ጀሆቫ ወይም ያህዌ የሚለው ቃል በብሉይ ኪዳን ውስጥ በጣም በጣም የተደጋገመ ስም ነው። በግምት 6000 ጊዜ ተጠቅሷል። 6000 ጊዜ ተጠቅሷል በኦልድ ቴስታመንት ውስጥ ብቻ። እኔ አልቆጠርኩትም፣ ከካቶሊክ ኢንሳይክሎፒዲያ ያገኘሁት ኢንፎርሜሽን ነው። 6000 ጊዜ ተጠቅሷል። በጣም የተከበረ የተፈራ ስም ነው። እንዲያውም እስቲ ዘሌዋውያን 24:16 ላይ አውጥተን እናነባለን። ዘሌዋውያን 24:16 ላይ ይህንን ስም ያላግባብ የጠራ ሞት ቅጣት ይገባዋል ይላል። ዘሌዋውያን ምዕራፍ 24:16 አነብላችኋለሁ። ይህ ስም በጣም የተከበረ ስለሆነ እንደዚህ ይላል፣ ለእስራኤል ልጆች እንዲህ ብለህ ትነግራለህ፣ ማናቸውም ሰው አምላኩ እንዲሰድብ ኃጢአቱን ይሸከማል፣ የእግዚአብሔርንም ስም የሚሰድብ ፈጽሞ ይገደል፣ ማኅበሩም ሁሉ ይውገሩት። መጻተኛ ወይም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል፣ ሰውንም እስኪሞት ድረስ የሚመታ ፈጽሞ ይገደል። የእግዚአብሔርን ስም በከንቱ የሚያነሳ ስድብ ብቻ አይደለም፣ ስድብ ሳይሆን ስሙን በከንቱ የሚያነሳ ሰው ይገደል ይላል። እኛ ውሃም ሲወድቅብን ውሃም ሲፈስ ስሙን እንጠራለን። መኪናም ሲጋጭ ስሙን እንጠራለን። አንድ ነገርም ከእጃችን እንትን ሲል ስሙን እንጠራለን። እና ስሙን የሚያረክስ በምኑ ሞት ይገባዋል ይላል። የዚህ የያህዌ የሚለው ስም ተጨማሪ ትርጉሙ ወደ መኖር የሚያመጣ ማለት ነው፣ ህይወት የሚሰጥ ያህዌ በጣም ቆንጆ ስም ነው። ወደ መኖር የሚያመጣ መኖራችሁን ስታስቡ ይሄንን ስም ነው የምታስቡት። ለህዝቡ ለእስራኤል ህዝብ የሚያስፈልጋቸውን ሁሉ የሚያቀርብ ስም ነው። ካርታ እኔ እንኳ ተጫውቼ አላውቅም በህይወቴ፣ ግን ሰዎች ሲጫወቱ አያለሁ እና አንድ ሁለት ካርታዎች አሉ ሁሉም ቦታ የሚገቡ ሁለገብ የሆኑ እንደ ጆከር ሁሉ ቦታ የሚገቡ ካርታዎች አሉ። ይህም ስም ያህዌ የሚለው ስም ችግር ውስጥ ሁሉ የሚገባ ስም ነው። ፈውስ ሲያስፈልግ ያህዌ ፈውስ ሆኖ ይመጣል። ረሀብ ሲመጣ ዳቦ ሆኖ ይመጣል። ሐዘን ሲመጣ መጽናናት ሆኖ ይመጣል። መንፈስ ቅዱስም ያህዌ ነው ብያችኋለሁ። ይሄ ያህዌ ሁሉ ቦታ የሚመጣ ሁለገብ የሆነ ስም ነው። ለችግራችን ሁሉ ምንፈልግበት ቦታ የምንጠራው ስም ነው። ይሄ ልብ በሉ፣ እኔ ነኝ። ሌላ ትርጉሙ የሆንኩትን ነኝ ማለት ነው። የሆንኩትን ነኝ፣ ወደፊትም የምሆነውን እሆናለሁ። ይሄ ሁሉ ትርጉም አለው። ያህዌ ሲል ወደፊትም የምሆነውን እሆናለሁ። ዘላለማዊውና መኖር የማላቋርጥ ነኝ። ሌላው ትርጉሙ ዘላለማዊውና መኖር የማላቋርጥ ነኝ። ለችግራችሁ ሁሉ ፈጥኖ ደራሽ ራሴን ያሳየኋችሁ እኔው ደግሞ እደርስላችኋለሁ። በዚህ ሴንስ ነው ለሙሴ የነገረው። እና እስራኤል ወደ ምድረ በዳ ጉዞ ሊጀምሩ ነበር፣ መንገድ ሊሄዱ ነበር። ረዥም መንገድ፣ እባብ ያለበት፣ ሀሩር ያለበት፣ ውሃ የሚጠፋበት፣ ብዙ ችግር፣ የሚበሉት የሚያጡበት፣ ጠላት ከየስርቻው እየመጣ እነሱን የሚያጠቃበት፣ ያ ሁሉ መንገድ ፊታቸው ነበረ። ያችን ምድረ በዳ 40 ዓመት ሙሉ ሲንከራተቱ፣ ስለዚህ ምድረ በዳው ጉዞ ሊጀመር ሲል ነው ያህዌ ነኝ ብሎ ስሙን የሰጣቸው። ስለዚህ ራሴን ያሳየኋችሁ እደርስላችኋለሁ፣ ወደፊት በምድረ በዳ ጉዟችሁ ሁሉ ውሃ ሲያስፈልግ ከአለት ውስጥ ውሃ ሰጣችኋለሁ፣ ውሃው ሲመር እንጨት ብጤ ጥላችሁ ውሃው እንዲመር አደርጋለሁ፣ እባብ ሲነድፋችሁ የመስቀል እባብ ሆኜ በማየት በእምነት ልትፈወሱ አደርጋለሁ፣ ጠላት መጥቶ ሲያጠቃችሁ እኔ ከፊት ከኋላ ሆኜ እመራለሁ፣ የፈርዖን ሰራዊት ከኋላ ሲከተላችሁ ከኋላ በደመና አምድ በእሳት አምድ ከብቤ አድናችኋለሁ። ያህዌ የሚለው ስም ፈጥኖ ደራሽ ለሚያስፈልገው ሁሉ ችግር፣ ለምድረ በዳ ጉዞ ዝግጅት ሲል ነው ይሄን ስም የገለጸላቸው። ይሄን ጠቀስኩበት ምክንያት ዛሬ ለእናንተም ለሕይወታችሁ ጉዞ እንዲሆን ነው። መልካም። ከእስራኤል ጋር ቃል ኪዳን ሲገባ የሰጣቸው ስም ነው። በዚህ በቃል ኪዳን ስሜ ነው የምገለጥላችሁ፣ ስሜም ያህዌ ነው እና ባህሪዬ በድርጊቴ ይታያል የሚል ስም ነው። ያህዌ የሚለውን ስም ስታዩ የእግዚአብሔርን ባህሪ ይነግራችኋል። ያ ባህሪው ደግሞ በድርጊቱ ይታያል። ድርጊቱ ደግሞ በጎነት ነው። እግዚአብሔር ይመስገን። እንግዲህ በብሉይ ኪዳን ሎርድም ጀሆባ ሲል ብዙ ቦታ ስለ እግዚአብሔር አብ ነው የሚናገረው። አሁን ግን ዛሬ ምሽታችን እንግዲህ በዚህ በተረፈው ጊዜ የቃሉን ትርጉም ካወቅን ዘንድ በተረፈው ጊዜ ጌታ ኢየሱስ ያህዌ መሆኑን እንመለከታለን። አሁን ማይክሮፎን ያላችሁ ሰዎች እጃችሁን ብታወጡልኝ ለትናንት ማታው በጣም ደስ ይለኛል። ማይክሮፎን ያላችሁ ሁሉ ወረቀትና እርሳስ ያዙ፣ ጥቅሱን እሰጣችኋለሁ። ከዛ በኋላ ጥቅሱን ፈጠን ፈጠን እያላችሁ ሰዓት እንዳናሳልፍ ታነባላችሁ። እነዚህ ሁሉ ቃላት ኢየሱስ ጌታ ኢየሱስ ያህዌ መሆኑን የሚናገሩ ናቸው። እስቲ ፈጠን ፈጠን ባሉ እጃችሁን አውጡ። ሄዚቴት አታርጉ። ማይክሮፎን ካላችሁ አውጡ እጃችሁን። ጊዜ አናጥፋ። ብዙ ትምህርት ከበር እንድናደርግ ሁለት ሰው ብቻ ነው ማይክሮፎን ያለው። ለመሆኑ ስንት ሰው ነው ያለው ክፍል ውስጥ? ሁለት ሰው ብቻ ነው ያለው? ሌሎቻችሁ የላችሁም? እስቲ የምትሰሙኝ ምልክት ስጡኝ። እሺ፣ 3 4 5 አስራ ዘጠኝ ሰው ነው እዚህ የማየው። 6 7 8 እሺ፣ ጌታ ይባርካችሁ፣ ትበቁኛላችሁ። ግን እጅ ያወጣ ሰው 3 ሰው ብቻ ነው የማየው እኔ። እሺ ቅዱስ፣ ታንኪዩ። ያቢስ ያቢ ዩሃቭ ኖ ማይክሮፎን ማይክሮፎን የለሽም። መልካም ነው። እንግዲህ ጥቅስ ሰጣችኋለሁ። ውሮ መዝሙረ ዳዊት 102:25 ኒው ላይፍ ዕብራውያን 1:10 ዶሪያም ሾ ኢሳይያስ 45:23 ቅዱስ ፊልጵስዩስ ምዕራፍ 2:10-11 ደግሞ አለው። ውሮ መዝሙረ ዳዊት 102:25 ኒው ላይፍ ዕብራውያን 1:10 ዶሪያም ሾ ኢሳይያስ 45:23 ቅዱስ ፊልጵስዩስ 2:10-11 አሁን መዝሙረ ዳዊት 102:25ንና ዕብራውያን 1:10ን ነው የምናወዳድረው። መዝሙረ ዳዊት 102:25 ማይክሮፎን እለቃለሁ።
ይሰማል። ቅዱሳን ጌታ ይባርካችሁ። 102:25 ኦኬ፣ 102:25 በቅንፍ 102 መሰለኝ 25 ላይ አነባዋለሁ። አቤቱ አንተ ከጥንት ምድርን መሰረት ሰማያትም የእጅ ስራ ናቸው። አቤቱ አንተ ከጥንት ምድርን መሰረት ሰማያትም የእጅ ስራ ናቸው። ትክክል ካልሆንኩኝ ንገረኝ።
ሰማዮችም የእጆች ስራ ናቸው።
አምላክ ዙፋን እስከ ዘላለም ድረስ ይኖራል ይልና ቁጥር 10 ላይ ሲመጣ አሁንም ስለ ልጁ ነው ጌታ ሆይ ይላል። ሎርድ የሚለው ነው ወይም ያህዌ የሚለው ቃል ነው። አንተ ከጥንት ምድርን መሰረትክ። አያችሁ አብ ነው ስለ ወልድ የሚናገረው። አብ ወልድም ያህዌ ብሎ ይጠራዋል። አንተ ከጥንት ምድርን መሰረትክ፣ ሰማዮች በእጆች ስራ ናቸው። ወልድ ፈጣሪ መሆኑን እናምን። እነሱ ተፋሉ፣ አንተ ግን ጸንተህ ትኖራለህ። ወልድ ዘላለማዊ መሆኑን እናምን እና በብሉይ ኪዳን ቅድም ውሩ ያነበበችውና ይሄ ዕብራውያን 1:10 ከአንድ ቦታ የተጠቀሰ ነው። ሁለቱም ለያህዌ የተነገረ ነው። ጌታ ኢየሱስ በዕብራውያን 1:10 ያህዌ ተብሎ እንደተጠራ እናያለን። ቀጥሎ ኢሳይያስ 45:23 እና ፊልጵስዩስ 2:11 ላይ ብታነበው ይሻላል። ማይክሮፎን እኔ ሳልወስድ ዶሪያም ሹ ኢሳይያስን ካነበብሽ በኋላ ቅዱስ ደግሞ ማይክሮፎኑን ተቀብለሽ ፊልጵስዩስ 2:10-11 ካነቡና ጥቅሱን እናወዳድርና እናያለን ውጤቱን። ቴክ ዘ ማይክሮፎን።
ቃሌ ከአፌ በጽድቅ ወጥታለች አትመለስም። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ። ማይክ ፍሪ።
በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክሩ ዘንድ ነው።
እሺ ጌታ ይባርካችሁ። ሁለቱም ላይ ኢሳይያስ 45:23 ላይ ጉልበት ሁሉ ለእኔ ይንበረከካል፣ ምላስ ሁሉ ለእኔ ይመሰክራል ይላል ኢሳይያሱ። ፊልጵስዩስ ላይ ደግሞ አሁን እህታችን ያነበበችው ደግሞ ኢየሱስ ክርስቶስ ጌታ እንደሆነ ጉልበት ሁሉ ምላስ ሁሉ ይመሰክራል። በስሙ ስር ጉልበት ይንበረከካል፣ አንደበት ሁሉ ክርስቶስ ኢየሱስ ጌታ እንደሆነ ይናገራል። አንድ ጥቅስ ነው። በብሉይ ኪዳን ለያህዌ የተነገረው ኢሳይያስ ውስጥ ፊልጵስዩስ 2:10 ላይ ለጌታ ኢየሱስ ለአዲስ ኪዳኑ ያህዌ እንደተነገረ እናያለን። ይህን ልብ በሉ። ቀጥሎ ጥቅስ ሰጣችኋለሁ። አውጡ ጃጅ እንትናችሁን ጃጁን አውጡ። ደግሞ አሁን ተጨማሪ ጥቅስ አለ። እንዲሁ አራት ጥቅስ አለኝ። ሁለት ሰው ብቻ ብራምሹ። ሌሎች ማይክሮፎን ያላችሁ ብታግዙ ደስ ይለናል፣ እንዲሁም መስማት ከፈለጋችሁም። እሺ እንግዲህ እሺ አሁን ለኒው ላይፍ ሰጣለሁ። ኒው ላይፍ ዘዳግም 10:17 በሪያም ሹ ዮሐንስ ራእይ 17:14 እህታችን ቅዱስ ኢሳይያስ 44:6 ኢሳይያስ 44:6 ውሮ ዮሐንስ 1:49 አሁን ሁለታችሁ ኒው ላይፍ እና በሪያም ሹ ሁለቱን ጥቅስ ታነባላችሁ ማይክሮፎን ተቀባብላችሁ እኔ ሳልገባ። ዘዳግም 10:17 ኒው ላይፍ ራእይ 17:14 በኤርያም ሹ ታነባላችሁ። ሌሎቻችሁ ልብ በሉና አዳምጡ። ጌታ ይባርካችሁ።
እነዚህ በጉን ይወጋሉ። በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ። ማይክ ፍሪ።
እሺ ጌታ ይባርካችሁ። ሁለቱም ጋር ኢሳይያስም ጥቅስ ጋር የእስራኤል ንጉስ የሰራዊት ጌታ ይቅርታ፣ ዘዳግም ላይ ያለው ጥቅስ እግዚአብሔር አምላካችሁ የአማልክት አምላክ የጌቶች ጌታ የሚል አለ ዘዳግም ላይ። ይህን አምላካችሁ የሚለው ያህዌ የሚለው ነው። እንደገና የዮሐንስ ራእይ ላይ ስትመጡ የጌቶች ጌታ የነገስታት ንጉስ የሚል ነገር ያው ነገር ሲነገር እናያለን። በዘዳግም ላይ ለያህዌ የተነገረው በአዲስ ኪዳን ላይ ዮሐንስ ራእይ ላይ ለጌታ ለኢየሱስ ክርስቶስ ደግሞ ሲነገር እናያለን። በጣም አስደናቂ ነገር ነው። ቀጥሎ ኢሳይያስ 44:6 እና ዮሐንስ 1:49 ታነባላችሁ። ቴክ ዘ ማይክሮፎን።
በኢየሱስ ስም አነባዋለሁ። የእስራኤል ቅዱስ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከእኔም ሌላ አምላክ የለም።
ኦኬ፣ ይሰማል ማይኬ መሰለኝ። 49 ዮሐንስ 1:49 ወዴት ታውቀኛለህ? ናትናኤልም ወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁ አለው። ማይክ ፍሪ።
እሺ ያንን ሰምኛላችሁ ይቅርታ አድርጉልኝ። አስወጣኝ ለምን እንደሆነ አላውቅም። ይሰማችኋል? እስቲ ምልክት ስጡኝ። ይሰማል? እሺ፣ ጌታ ይባርካችሁ። ይቅርታ አድርጉልኝ፣ ኪክ አውት አደረገኝ ኮምፒውተሩ። እሺ፣ ኢሳይያስ 44:6 ላይ ጌታ የእስራኤል አምላክ አዳኛችሁም የሰራዊት ጌታ ይላል። አንድ ላንብብላችሁ ኢሳይያስ 44:6ን የእስራኤል ንጉስ እግዚአብሔር የሚበጅህም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔም ሌላ አምላክ የለም ይላል። ዮሐንስ 1:49 ላይ ደግሞ ዮሐንስ 1:49 ላይ ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ አይጠራ ከበለስ በታች ሳለ አየሱ አየሁ አለው። ናትናኤልም መልሶ መምህር ሆይ አንተ እግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉስ ነህ ይለዋል። ሁለቱም ቦታ የእስራኤል ንጉስ ነህ የሚል እናያለን። ሁለቱም ቦታ የእስራኤል ንጉስ ነህ። ኢሳይያስ 44 ላይ ያህዌን ነው የእስራኤል ንጉስ ነህ የሚለው። ዮሐንስ 1:49 ላይ ጌታ ኢየሱስን ነው የእስራኤል ንጉስ ነህ የሚለው። እንደ እስራኤል ስንት ንጉስ ነው ያላት? አያችሁ? ስለዚህ የብሉይ ኪዳኑ ያህዌ የአዲስ ኪዳኑ ጌታ ኢየሱስ እንደሆነ እዚህ ላይ እናያለን። እንደገና ራእይ 22:12ን እኔ አነብላችኋለሁ። ራእይ 22:12-13 ያለውን እኔ አነባለሁ። እነሆ ይላል ጌታ ኢየሱስ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። እዛ ኢሳይያስ 44:6 ላይ ቅድም ያነበብነው ላይ እንደዚሁ የመጀመሪያውም የመጨረሻውም እኔ ነኝ ከእኔም ሌላ የለም እንደሚለው ሁሉ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። ይህን ያለው የአዲስ ኪዳኑ ያህዌ ነው። የብሉይ ኪዳኑ ያህዌ ኢሳይያስ 44:6 ላይ የተናገረውን የናዝሬቱ ኢየሱስ ያህዌ ራእይ ላይ አልፋና ኦሜጋ አይ አም ይላል። ልብ በሉ፣ እዛ ራእይ ላይ እኔ ነኝ ይላል። እኔ አልፋና ኦሜጋ ነኝ፣ የመጀመሪያውም የመጨረሻውም ነኝ። መጀመሪያው መጨረሻውም ነኝ ነኝ ሲል ያህዌ ማለቱ ነው። እና ጌታ ኢየሱስ ራሱ ራሱን ያህዌ ነኝ ብሎ ሲጠራ እናያለን። ጌታ ይባረክ። እንቀጥላለን። እጃችሁን አውጡልኝ። ሰለቻችሁ እንዴ? ቅዱሳን ኤኒቦዲ? ቶሎ ቶሎ ብታወጡ ጊዜ አናጠፋም። የተዱ ሌሎቹ ናኦሚ ማይክሮፎን ካለሽ እባክሽን ግቢ። ዌልካም። እሺ፣ አሁን ደግሞ ለቤሪያም ሾ መዝሙር 130 7-8 ለያቢ ሁለቱን እናነባለን። አሁን መዝሙር 130 ከ7 እስከ 8 ለያቢ ቲቶ 2:14 ቴክ ዘ ማይክሮፎን።
ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና እስራኤል በእግዚአብሔር ይታመን፣ እርሱም እስራኤልን ከኃጢአቱ ሁሉ ያድነዋል። ማይክ ፍሪ።
እሺ ቲቶ 2:14 ደግሜ አነበዋለሁ። መድኃኒታችንም ከአመፅ ሁሉ እንዲቤዥን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነው ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል ይላል ቲቶ ላይ ያለው። መዝሙር 130 ደግሞ ያለው ከቁጥር 7 እስከ 8 በእርሱም ዘንድ ብዙ ማዳን ነውና እስራኤል በእግዚአብሔር ይታመን፣ እርሱም እስራኤልን ከኃጢአቱ ሁሉ ያድነዋል። ሁለቱም ቦታ የተጠቀሰው የማዳን ጉዳይ ነው። የመዋጀት የሪዴምሽን ጉዳይ ነው። መዝሙር 130 ላይ የተጻፈው ቲቶም ላይ የተጻፈው እንደዚሁ ለራሱ የሚሆነውን ህዝብ እንዲያነጻ ለበጎም ስራ የተዘጋጀ እንዲሆን። አሁንም የያህዌ ጉዳይ ነው። በመዝሙር ላይ ያህዌ ያን ያደርጋል ይላል። በቲቶ ላይ ደግሞ ጌታ ኢየሱስ ያን ያደርጋል ይላል። እጃችሁን አውጡ ልጅ እንደገና አይዟችሁ፣ ልንጨርስ ነው። አራት ቨርስ ነው የቀረን። እሺ ተባረኩ። ዘካርያስ 12:10 ለቅዱስ ዘካርያስ 12:10 ለቤራምሹ ዮሐንስ ራእይ ምዕራፍ 1 ቁጥር 7 ያን አንብቡ። በቃ ያን ባለት ዘካርያስ 12:10 ራእይ 1:7 ቴክ ዘ ማይክ
ሰላም ሰላም ይሰማል ይሰማ ኦኬ የጌታ ሰላም እና ጸጋ ይብዛላችሁ በጌታ በኢየሱስ ክርስቶስ ስም አነባለሁ ዘካርያስ 12:10 በዳዊት ቤት ላይ በኢየሩሳሌምም በሚኖሩ ላይ የሞገስና የልመና መንፈስ አፈሳለሁ ወደ እነርሱ ወደ እነርሱም ወደ ወቁት ይመለከታሉ ሰውም ለአንድ ያልዩ እንደሚያለቅስ ያለቅስለታል ሰውም በኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል ማይክ ፍሪ
እነሆ ከደመና ጋር ይመጣል አይንም ሁሉ የወጉትም ያዩታል የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ አዎን አሜን ማይክ ፍሪ
እሺ ጌታ ይባርካችሁ ወንድም ቅዱስ ታንክ ዩ ጋድ ብለስ ዩ ዘካርያስ ላይ በዳዊት ቤት ላይ በኢየሩሳሌምም ነዋሪዎች ላይ የጸጋ መንፈስ የልመና መንፈስ አፈሳለሁ የወጉትንም ያውታል ያለቅሱለታል ይላል ይሄ በብሉይ ዘመን ያው በያህዌ ስም የተነገረ ነው በአዲስ ኪዳን ላይ እንደገና በደመና ይመጣል አይን ሁሉ ያየዋል የወጉትም ያዩታል የምድር ነገሮችም ሁሉ ያለቅሳሉ ሁለቱም በብሉይ ዘመን የተነገረለትና በአዲስ ዘመን የተነገረለት ጌታ ኢየሱስ የብሉዩ ያህዌ የአዲስ ኪዳኑ ጌታ ኢየሱስ ያህዌ እሺ ሁለት ጥቅስ ቀረን እሱን አንብበን እጃቸውን አውጡ ደግሞ አንድ ሁለት ሰው ባወጥ ባገኝ ይበቃኛል አሁን እሺ ሁለት ሰው ይበቃኛል ያቢ ኢዮኤል 2:32 ቅዱስ 7 ሮሜ 10:13 ኢዮኤል 2:32 ሮሜ 10:13 ማይክ ቴክ ዘ ማይክ
ይሰማል? ይሰማል? ኦኬ። በጌታ ስም አነባለሁ። በአይሁድና በግሪክ ሰው መካከል ልዩነት የለም የለምና አንዱ ጌታ የሁሉ ጌታ ነውና አንዱ ጌታ ለሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። ተባረኩ። ማይክ ፍሪ።
እሺ፣ ጌታ ይባርካችሁ። ያነበባችሁ ሁሉ ስለረዳችሁኝ ጌታ ይባርካችሁ። ኢዮኤል 2:32 ላይ የእግዚአብሔርን ስም የሚጠራ የጌታን ስም የሚጠራ ይድናል ይላል። ኢዮኤል ላይ ያ ጌታ የሚለው ያህዌ ነው። የያህዌን ስም የሚጠራ ይድናል ይላል። እንደገና ሮሜ 10:13 ላይ መጨረሻው ላይ አሁንም የጌታን ስም የሚጠራ ይድናል። በብሉይ ኪዳን የሚያድነው ያህዌ፣ በአዲስ ኪዳን የሚያድነው ጌታ ኢየሱስ፣ ሁለቱም አንድ ናቸው። በእነዚህ በተደጋገሙ ጥቅሶች የብሉይ ኪዳኑ ያህዌ ጥቅሱ ተደግሞ የሚጠቀስለት በአዲስ ኪዳን ውስጥ ጌታ ኢየሱስ እንደሆነ ዛሬ ማታ አይተናል። እንግዲህ ባህሪያቸውም አንድ፣ ስማቸውም አንድ፣ ድርጊታቸው አንድ፣ የሶስቱ ስላሴ ተመሳሳይነት። በሚቀጥለው ጊዜ ደግሞ መንፈስ ቅዱስ ደግሞ ያህዌ መሆኑን እንደዚሁ ጥቅሶች እያመሳከርን እናያለን። እና የእግዚአብሔር ቃል የሚነግረን ከዚህ ቀደም እንዳልኩት ላንረዳው በቀላሉ ላይገባን ይችላል። ነገር ግን ለመመርመር፣ ለመጠየቅ፣ ያንን ወደ ጎን ለማድረግ ወይም እኛ በሚገባ መንገድ ነገሩን ፈትፍተን መጉረስ ተገቢ አይደለም። እግዚአብሔር የገለጸልንን ያንን መቀበል አለብን። ያንን መቀበል አለብን። ሌሎችም በጣም ብዙ ጥቅሶች አሉ ከያህዌ ጋር እያወዳደሩ እያመሳሰሉ ኢየሱስን ጌታ የሚሉበት ጥቅስ አለ። ማቴዎስ ውስጥ አለ። ማቴዎስ 3:3፣ ማርቆስ 1:3፣ ሉቃስ 3:4፣ እንደዚሁም ደግሞ ኢዮኤል ውስጥ ሌሎች ጥቅሶች አሉ። አንደኛ ቆሮንቶስ 1:2፣ እንደዚሁ ብዙ ጥቅሶች አሉ። እናድራለን እነዚሁን ሁሉ እናነብ ብንል። ዛሬም በቂ ጥቅሶች አንብበናል። እንግዲህ አንድ ሰዓት በላይ ሆነን ይህን ባይብል ስተዲ ከጀመርን እንደ እኔ እናቁምና ምናልባት ሀሳብ የምትሰጡ የምትጨምሩ ሰዎች ብትኖሩ እኔም ደስ ይለኛል። በተጨማሪ ደግሞ ትላንት ማታ አንድ ውሮ የጠየቀችው ጥያቄ ነበረ። ውሮቱን ሌላ ሰው አላውቅም። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 24 እስከ 28 ድረስ አንድ ጥቅስ አለ እና ብዙ ሀሳብ ይቀርባል። በተለይ በረሰል ተከታዮች ብዙ ሀሳብ ይቀርባል። ኢየሱስ ከአብ ያነሰ ነው፣ የሚጎለው ነገር አለ፣ ከአብ አይስተካከልም፣ ስላሴዎች ያበቃሉ፣ ይቆማሉ፣ ስላሴ የሚባል ወደፊትም አይኖርም፣ አሁንም የለም፣ ብዙ ትችት አለ እና ዛሬ ማታ ያንን ጥያቄ ብመልስ ደስ ይለኛል። ምንድን ነው ይሄ የሚለው አንደኛ ቆሮንቶስ 15 ከ24 እስከ 28። እዛ ከመግባቴ በፊት ግን እስካሁን የተነጋገርነውን እንሰራው እና ከዛ ደግሞ ትንሽ ወርሺፕ አድርገን መዝሙር ሰምተን ጸሎትም ብንጸልይ ደስ ይለኛል። ጸሎት የሚጎለን ይመስለኛል እዚህ ክፍል እንድንጸልይ ያስፈልጋል። እና አንድ ሁለት ሶስት ሰዎችን ብንጸልዩ ከዛ በተረፈው ማምሻችንን ደግሞ አንደኛ ቆሮንቶስ ላይ የተጻፈውን መልስ እሰጣለሁ። ጌታ አብስቶ ይባርካችሁ። ማይክሮፎኑን ውሰዱ። እንግዲህ ከእናንተ ሰማለሁ።